ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች፣ የቴክኒክ እክል ገጥሞናል። ኮምፒውተራችን እስከሚሰራ ድረስ ዜና እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያቸውን ቃለ ምልልስ በተለይ ከአሜሪካ ድምጽ አገልግሎት ጋር አድርገዋል። ሙሉን ቃለ ምልልስ በዕለቱ አብይ ርዕስ እናሰማለን።
ጸረ መንግስት መፈክሮችን የሚያሰሙ የሱዳን ወታደሮች መሀል ካርቱም በሚገኘው አል ሐዋ በተባለው የግብይት ማዕከል አካባቢ ተሰልፈው ለ30 ዓመታት ያህል የዘለቀው ወታደራዊ አገዛዝ እንዲያበቃ ጠይቀዋል። ባለፈው ታህሳስ ወር በተጀመረው የሱዳን አብዮት የተገደሉትን ሰዎች በማሰብ የእኛ ሰዎች መስዋዕት ሆነዋል፣ እኛም ስራችንን ልናጣ እንችላለን በማለት መፈክሮች አሰምተዋል። የተቃውሞ መሪዎች የሱዳን ወታደራዊ ጁንታ ስልጣኑን ለሲቪል መንግስት እንዲያስረክብ በመጠየቅ በአገር አቀፍ ደረጃ ከዛሬ ጀምሮ የሁለት ቀናት አድማ እንዲካሄድ ጥሪ አድርገዋል። የረጅም ጊዜው ፕሬዚደንት ዑመር አልበሽር ባለፈው ወር ከስልጣን ከተወገዱ ወዲህ ወታደራዊ ኃይል ስልጣን መያዙ የሚታወስ ነው። የሙያ ድርጅቶች ውህደትና የፖለቲካ ፓርቲዎች ናቸው የአሁኑን አድማ የጠሩት። በወታደራዊ ጁንታና በውህደቱ መካከል ሲካሄድ የቆየው ንግግር ከሽፏል። ወታደሮቹ በሰላማዊ ተቃውሞ ላይ ተኩስ ከፍተው በርካታ የተቃውሞ ሰልፈኞች ከተገደሉና በመቶዎች የሚቆጠሩ ከቆሰሉ በኋላ ነው ንግግሩ ያቆመው።
የኢትዮጵያ ምጣኔ ሀብት ልንወረወርበት ከነበረው አዘቅት የማገገም ሁኔታ አሳይቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምጽ ጋር በተለይ ባደረጉ ቃለ ምልልስ ተናገሩ። እርሳቸው ወደ መንበረ ስልጣኑ ከመዝለቃቸው በፊት ከነበረው ጊዜ ጋር የአሁን ሁኔታዎችን ማነጻጸር አስቸጋሪ መሆኑን ጠቅላይ ሚኒስትር አብይ ቢጠቁሙም አሁን ግን የሰላም አየርና የእፎይታ መንፈስ እንዳለ አመልክተዋል። ፍላጎት ዘወትር የማይቆም መሆኑን ጠቅላይ ሚኒስትሩ ገልጠው በዚያው መጠንና ጥረት ስራውንም እንዲያድግ ለማድረግ እንደሚሰሩ፣ ተጨብጧል ያሉት መልካም ነገር ሁሉ እንዲሰፋና ሁሉንም እንዲነካ ለማድረግ እንደሚጥሩም ተናግረዋል። እርሳቸው ወደ መንበረ ስልጣን የዘለቁበት ጊዜ አገሪቱ በነበረችበት እጅግ አሳሳቢ ሁኔታ እንደምን ተስፋ እንዳላስቆረጣቸውና ተስፋቸውስ ከየት እንደመጣ የተጠየቁት ዶክተር አብይ በፈጣሪ በአገሬና በሕዝቤ ምንጊዜም ተስፋ አልቆርጥም ነው ያሉት። የኢትዮጵያ አምላክ የዘገየ ቢመስልም ይቀራል ብዬ አላምንም፣ ኢትዮጵያንም ይተዋል ብዬ አላምንም። ኢትዮጵያውያን በአገራቸው ተስፋ አይቆርጡም። ውጭ ያሉት እንኳ እንቅልፋቸው አሜሪካ፣ ህልማቸው ኢትዮጵያ ነው ብለዋል። ጠቅላይ ሚኒስትሩ አክለውም በውጭ በሄዱ ጊዜ ሁሉ የሚያዩትን ውበትና መልካም ነገር ሁሉ እንደምን በሀገራቸው ያንን ማድረግ እንደሚቻል ዘወትር እንደሚያስቡና እንደሚጨነቁ ተናግረዋል። ጠቅላይ ሚኒስትሩ ከአሜሪካ ድምጽ ጋር በተለይ ያደረጉ ቃለ ምልልስ የመጀመሪያ ክፍል በዛሬው ምሽት በአብይ ርዕሳችን ይቀርባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጃፓን ያካሄዱትን የአራት ቀናት ጉብኝት ሲያጠናቅቁ ቻይና እየመጠቀች በሄደችበት በአሁኑ ወቅት በዩናይትድ ስቴትስና በጃፓን መካከል ወታደራዊ ትብብር የማጠናከሩ ጉዳይ ትኩረት ተደርጎበታል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማለዳ ፕሬዚደንት ትራምፕን ጄኤስ ካጃ በተባለው ሄሊኮፕተር ሊበርበት የሚችል የጦር መርከብ ላይ አስተናግደዋል። ይኸው የጦር መርከብ በቅርቡ በአሜሪካ የተሰራውን F-35ን አይነት ሱፐርሶኒክ ስቴልት ጀት ተዋጊ አይሮፕላን እንዲበርበት ተደርጎ ይሰራል። ሁለቱ መሪዎች ባደረጓቸው ንግግሮች ቻይናን በስም ባይጠቅሱም ቻይና ፓሲፊክ ላይ ባላት ጠንካራ ወታደራዊ ሕልውና እንዳሳሰባቸው ግልጽ ነው ተብሏል። የዋይት ሀውስ ዜና አቀባይ ስቲቭ ሃርመን ያጠናቀረው ዘገባ ዝርዝር አለው። ሀብታሙ ስዩም ወደ አማርኛ መልሶታል።
የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከጃፓን የሄሊኮፕተር ማረፊያዎች አንዱ በሆነው በቅርቡ ደግሞ F-35 የተሰኙ ሳያኮበኩቡ ማረፍም መነሳትም የሚችሉ ሱፐርሶኒክ ጄቶች መናኸሪያነት ይለወጣል ተብሎ በሚጠበቀው ግዙፍ መርከብ ወለል ላይ ፕሬዚዳንት ትራምፕን አስተናግደዋል። ሁለቱ መሪዎች በውይይታቸው ወቅት ቻይናን በስም ባይጠቅሱም አቤይ እየጨመረ ያለ አደገኛ ቀጠናዊ የደህንነት ሁኔታ መኖሩን አንስተዋል። ትራምፕ በበኩላቸው ጃፓን ከዩኤስ አሜሪካ ተጨማሪ 100 F-35 ስቴሊዝ ጀቶችን ልትገዛ መሆኑን በመጥቀስ ይህም በቀጠናውና ተሻግሮ ያሉ ውስብስብ ስጋቶችን ሀገራቱ እንዲመክቱ ይረዳቸዋል ሲሉ አስገንዝበዋል። ጃፓንን በተደጋጋሚ ሲወቅሱ የተሰሙት ፕሬዚዳንት ትራምፕ ወደ ሥልጣን ከመጡ ወዲህ ዩኤስ አሜሪካ የደሴቲቱን ሀገር ለመጠበቅ ያለባትን ኃላፊነት በተመለከተ ጃፓን እርግጠኛ መሆን ሳትችል ሰንብታለች። የፕሬዚደንት ትራምፕ ያሁን ጉብኝት የዚህን ስጋት የተወሰነ ክፍል ያቀለለው ይመስላል። ንግድ ነክ መቆራቆሱ ግን ቀጥሏል።
ሰሜን ኮሪያ ውስጥ ባለው ኦፊሴላዊ ያልሆነ የግል ገበያ ላይ የሚሰማሩት ሰዎች ለሙስናና ለተለያየ ሰብአዊ መብት ረገጣ የተጋለጡ መሆናቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ አመለከተ። በራሽን የሚንቀሳቀሰው የሰሜን ኮሪያ የምጣኔ ሀብት ስርዓት እንደ አውሮፓውያን በዘመን አቆጣጠር በ1990ዎቹ ዓመታት ፈርሶ አስከፊ ረሃብና የምጣኔ ሀብት ቀውስ በማስከተሉ በሶሻሊስቷ አገር ኦፊሴላዊ ያልሆኑ የግል ገበያዎች እንዲፈጠሩ ግድ ሆነዋል ይላል። የተባበሩት መንግስታት የሰብአዊ መብት ጉዳይ ጽህፈት ቤት ባወጣው በዚህ ዘገባ መሰረት እነኚህ ገበያዎች ህጋዊ እንዲሆኑ ባለመደረጉ በግል ገበያው የተሰማሩት ኮሪያውያን ለእስራትና ለወከባ እንዲጋለጡ አድርጓል። ዝቅተኛ ክፍያ ያላቸው ሙሰኛ ባለስልጣኖች ከነጋዴዎች ገንዘብ ለማግኘት ሲሉ ትታሰራላችሁ ሲሉ ይዝቱባቸዋልም ብለዋል። የተባበሩት መንግስታቱ ዘገባ መሰረት ያደረገው ከሰሜን ኮሪያ ሸሽተው በደቡብ ኮሪያ የሚኖሩ 214 ሰዎችን አነጋግሮ ያገኘው መረጃ እንደሆነም ገልጧል። የሰሜን ኮሪያ መንግስት ለዜጎቹ በበቂ ከማቅረብ ይልቅ ወታደራዊ ኃይሎችን በመርዳትና የኒውክሌር መሳሪያ ፕሮግራምን በማበልጸግ ላይ ያተኩራል ሲልም ዘገባው ነቅፍ አቅርቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የእስራኤል ምክር ቤት አባላት የወቅቱን ምክር ቤት ወደ ማፍረስ ከሚያመሩት ሶስት የእርምጃ ስነ ስርዓቶች መካከል ዛሬ አንደኛውን በመደገፋቸው ሀገሪቱ አዲስ ምክር ቤት ወደ መምረጥ ተቃርባለች። 66-44 ድምፅ እንደ አውሮፓ አቆጣጠር መስከረም 17 ቀን አዲስ ምርጫ እንዲካሄድ ሀሳብ አቅርበዋል። ግን ገና በሁለት የምርጫ ዙሮች ማለፍ ይኖርበታል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ባለፈው ወር በተካሄደው ምርጫ ቢያሸንፍም ኔታንያሁ አዲስ መንግስት ለመመስረት አልቻሉም። እስከ ነገ ባለው ጊዜ ውስጥ ከሌሎች ፓርቲዎች ጋር የጥምረት ስምምነት ላይ መድረስ ይኖርባቸዋል። ካልሆነ ግን የሀገሪቱ ፕሬዚደንት ሌላ ሰው የጥምረት መንግስት እንዲመሰርት እድል ለመስጠት ይገደዳሉ። ኔታንያሁ ግን ይህን የሚፈቅዱ አይመስልም ተብሏል። በአዲስ ምርጫ እድላቸውን መሞከር እንደሚመርጡ ተገልጿል።
አንድ የተሳለ ቢላ ያወዛውዝ የነበረ ሰው ቶኪዮ አጠገብ በሚገኝ ቦታ ላይ ዛሬ አንዲት ተማሪንና አንድ ጎልማሳን ወግቶ በመግደሉ ታወቀ። በሁለት እጆቹ ስለቱን ያወዛወዘው ሰው ካዋሳኪ በተባለችው ከተማ ተማሪ ሴቶች አውቶቡስ በሚጠብቁበት ስፍራ ላይ ደርሶ በቢላ ማጥቃት እንደጀመረ ተዘግቧል። በ50 ዓመታት ዕድሜ ክልል ውስጥ የነበረው ጥቃቱን ያደረሰው ሰው በስለት ወግቶ እንደተገደለ የጃፓን ብሔራዊ ስርጭት ዘግቧል። የተገደሉት ሰዎች የ12 ዓመት ዕድሜ ተማሪ ሴትና የ39 ዓመት ዕድሜ ወንድ ናቸውም ተብሏል። ሌሎች ሶስት ሰዎች ከባድ ጉዳት ደርሶባቸዋል። ፖሊሶች የጥቃቱን መንስኤ ምን እንደሆነ ለማረጋገጥ አለመቻላቸው ተመልክቷል።
በመጨረሻም የብራዚል ባለስልጣኖች በገለጹት መሰረት ትላንት በሰሜናዊ የአማዞንስ ክፍለ ግዛት በሚገኙ 4 እስር ቤቶች ቢያንስ 40 የሚሆኑ እስረኞች ተገድለዋል። በወንጀለኛ ቡድኖች የተነሳ ግጭት ይመስላል ተብሏል። 4ቱም እስር ቤቶች በክፍለ ግዛቲቱ መዲና ማናውስ የሚገኙ ናቸው። 15 እስረኞች የተገደሉት በተጨናነቀ እስር ቤት ወንጀለኛ ቡድኖች መካከል በተካሄደ ግጭት ነው። እስረኞቹ ሁሉ በመታፈን የተገደሉ እንደሚመስል ባለስልጣኖች ተናግረዋል። የፍርድ ሚኒስትር ሰርጂዮ ሞሮ ክፍለ ግዛቲቱን ለመርዳት አንድ ቡድን እንደሚልኩ የአማዞን አስተዳዳሪ ዊልሰን ሊማ ገልጸዋል። እጅግ በተፋፈጉ የብራዚል እስር ቤቶች በተለይም በተቀናቃኝ የሱስ አስያዥ መድኃኒት ድብቅ ነጋዴዎች መካከል ግጭት እንደሚዘወተር ታውቋል። ከሁለት ዓመታት በፊት በሰሜን ብራዚሊያ ዙሪያ በሚገኙ እስር ቤቶች ለሳምንታት ያህል በተካሄዱ ግጭቶች ከ100 በላይ የሚሆኑ እስረኞች በአስከፊ ሁኔታ ተገድለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የቴክኒክ ችግሩ ተፈቷል። ወደ መደበኛው ስርጭታችን ተመልሰናል። ቀደም ብለን ያላስተዋወቅናቸውን አንድ ሁለቱን ፕሮግራሞች ላስተዋወቅ። የኢትዮጵያ ምርጫ ቦርድ የዛሬ ዓመት ሊካሄድ ለታቀደው አገር አቀፍ ምርጫ ማካሄጃ ወደ 4 ቢሊዮን ብር የሚጠጋ የበጀት ጥያቄ ለፓርላማ አቀረበ። የግንቦት 20 መታሰቢያ ስነ ስርዓት ጋር የተዛመዱ ዘገባዎች ከአክሱምና ከድሬዳዋ ደርሰውናል። በሁለተኛው አጋማሽ ይቀርባሉ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን አብይ ዜና እናሰማለን።
ከዚያ በፊት ቀደም ብሎ የሚቀርብ አንድ ድምጽ እናሰማችሁ። ቀደም ብሎ እንደተገለጠው በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ሁለተኛው አጋማሽ ከሚሰሙት ድምጾች እነሆ።
ካፕቴን ሀምሳለን ጨምሮ ጁሊያን ምህረቱ፣ ሲስተር ልደት፣ ሌሎችም ሄለን፣ ክብርት መዓዛ እንዲሁም 9 ነበር። እንግዲህ ዓለም 9 ሆና ነበር ብዬ ነው የማስበው።
ለተኛ ደረጃ ትምህርት ተጨርስ ተሸልሜ ኦበስታብ ዩኒቨርሲቲ ገባሁ ላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንም በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሚስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም ሰጠኝም የለም ሁሉ ነገር ማቀውና ጎበዝ ሆኜ ነበር ራሴን ገመትኩት። ከዛ ደነገጥኩ።
ቀደም ብላችሁ የሰማችኋቸው ከምሽቱ 3 እንግዶቻችን ሁለቱ ናቸው። የቀደመችው የት ነበርሽ ንጉሴ፣ እርሷን ተከትለው የተሰሙት ደግሞ ፕሮፌሰር ያለም ፀሐይ መኮንን ናቸው። የዩናይትድ ስቴትሱ ኢትዮጵያውያን ሽልማት ድርጅት ማህበረ ግይሯን ዘር ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ አመታዊው ልዩ እውቅናና የሽልማት ስነ ስርዓት ከትላንት በስቲያ እሁድ እዚህ ዋሽንግተን ዲሲ አቅራቢያ ተካሂዷል። ከ9 ተሸላሚዎች ከ3 ጋር ያደረግነው ውይይት ቆየት ብሎ ይቀርባል። አሁን ወደ ቀዳሚው የለቷ ቢነስ።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የ1:1 ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምጽ ጋር ነው። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል።
ጠቅላይ ሚኒስትር በተጣበበ ጊዜዎት መሃል ይህንን ቃለ ምልልስ ከአሜሪካ ድምጽ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሃላ ከፈጸሙ ከአንድ አመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ አመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች?
ስለጋበዛችሁኝ አመሰግናለሁ። የኛ ኢትዮጵያ ከነበረችበት ምን ያህል ተራምዳለች የሚለው ሐሳብ ይሻላል። በግል የማስባት ኢትዮጵያ ሐሳቡም የተሸጠና የሁላችን ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትናና ዛሬ በተለያየ መዘኛ እንካላየናቸው በስተቀር በነበርንበት ሁኔታ አይቶ ትናንትናና ዛሬን ማመሳከር ይቸግራል። አንደኛው በዲሞክራሲ አውድ ያየን እንደሆነ ትናንትናና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ልንወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁንም አዳዲስ መሻቶች አዳዲስ ፍላጎቶች ስለሚፈጠሩ በዚያው ልክ መፍጠር እና ማድረግ ካልቻል ውድድሩ ትናንትናና ዛሬ ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ፣ የፎይታ መንፈስ አለ። ይህንን ማስቀጠል ማስፋት ሁሉንም ሰው እንዲነካ ማድረግ ይጣጣይ ስራ ይሆናል።
እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች ያስቸኳይ ጊዜ አዋጅ ያስፈልጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠውት ምን ነበር?
በርግጥ ወደ ሐላፊነት ከመምጣቴ በፊት የነበረው ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል። ገሚሶቹ ከዛም ያከፉታል፣ ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ 3 ነገር ላይ ተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየእምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች በተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈስ ሁሉ ማገራቸው ውስጥ ነው የሚኖሩት በአገር ተስፋ ስለማይቆረጡ እንዲያ ብቻ ሳይሆን እኔ ባለኝ ለመመድ ወዳደጉ አገሮች በሚጓዙበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን መንገዱን ከባቢውን በጣም አደንቃለሁ እደምማለሁ ገረማለሁ ነገር ግን ከተወሰነ ጥናት በኋላ ያ ፎቅ ያ ንጽህና ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንደይመጣ ነው ማስበው እንጂ ውበቱን ዛውታ ላይው ዛውታ ለኔ ስዕል ነው ያንን እዚህ አምጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደምቆ የሚታይ ይሄ ነው ብቻ አይመስለኝም በጣም ብዙ ኢትዮጵያውያን የትም ይሄዱ የት የኢትዮጵያ ነገር ሁሉ ይገዳቸዋል ልባቸው ሐሳባቸው ፍላጎታቸው እዚህ ነው ያለው ስለዚህ በሀገር ተስፋ አይቆረጥም በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም የትም ቢሄዱ አንድ ቀን ሀገሬ ገባለው ይላሉ ያስባሉ እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው ሶስተኛው በህዝብ ተስፋ አይቆረጥም በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም ኢትዮጵያ ህዝብ ሲበሳጭ ሲቆጣ ኃይለኝነቱን በመታየው ልክ ተወው ደግሞ ይመስከን የማመዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ለመመዳለው የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያዊ በመታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ ለህዝብ ተስፋ አይቆረጥበትም በሀገር ተስፋ አይቆረጥም በፈጣሪ ተስፋ አይቆረጥም በእነዚህ ሶስት ምክንያቶች እኔ ያንንም ተስፋ ነበረኝ አሁንም የበረታ ተስፋ አለኝ ዋናው ምስጢር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው እንደምንቀጥል እንደምንቀየር እንደምናድግ ያኔ የምናስበው አሁንም በጠንካራ ሁኔታ እንደዛ ነው ማስበው
በለውጡ ተደስቶ አደባባይ ይወጣው ለርሶ ያለውን ድጋፍን በስፋት የገለጸው ህዝብ በርካታ ነው ነገር ግን በዚህ መንገድ ሐሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢሃድግ ውጪ ሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ በዚህ ላይ ምን አስተያየት አለው ትርሶ
መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት በቀላል ምሳሌ ለማስረዳት በሰርግ እንወሰደው ባልና ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ ጎረቤት ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ ምግብ ማዘጋጀቶች አሉ ብዙ ግርግሮች አሉ የለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል ከሰርጉ ማግስት በኋላ ግን ያንተ ዳር የማጽናት የማቆየት ጉዳይ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል ለውጥ የሚጣበስ ሰዓት ያየው ግርግር ያየው ድጋፍ ያየው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው ተጋቢዎቹ ትዳራቸው 5 አመት 10 አመት እንዲቆይ የነሱ ስራ ነው ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር የሰርጋችንለት ብዙ ሰው ነበር ማለት አይችሉም ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል ወይም 10ኛ 20ኛ 50ኛ አመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጽናት ሲቻል ድጋፉ ይቀጥላል ተሳትፎም በየሌሩ ይለያያል መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ ማንበብ ልምድ መውሰድ ትፈልጋለህ ከዚህ አንፃር ብዙ ወገኖች ሐሳብ እየሰጡ እየመከሩ ያሉበት ለውጥ ነው ብዙዎች ሱፊ ልካሉ አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በመናዘጋጀው የምክክር መድረክ ብዙ ምሁራን ሐሳብ ይሰጣሉ በኢሲኤም ሁላችሁም እንደምታውቁት በርካታ መዛፎች በተለያየ ቶፒክ ይዘጋጃል በዚያ ሁኔታ ነው ሐሳብ የሚሸመተው የተሸመተው ሐሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሐሳብ በወጉ እንዲገነዘቡ ማድረግ ሲቻል የየለት ልምምድ ይሆናል ከዚያም ባሻገር ከኢሃደግ ጎራ ውጭ ያሉ ሰዎች በአንዳንድ የሐላፊነት ቦታ በአምባሳደርነት በምርጫ ቦርድ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል ከዚያ የዘለለ ማስፋት ያስፈልጋል ምክንያቱም ኢትዮጵያ ውስጥ የሚያቁ እና ያስተቡትን የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፍል መጠቀም አለብን ፕሮፌሽናል የሚለው ሐሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው ተቋማዊ ፓርቲ አመራሮች ምሁራን ግለሰቦች ይሳተፋሉ። ነቀስቀስ ይላል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሐሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ እንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሐሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥቶ በመስራት መደመጥ ይቻላልና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። ሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድነው ምላሽዎት?
ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎ ያመጡት እየተበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያስተቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከሀገር ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሐሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ ንግባት ተወስዶን ስራ የሚሰራውና ኢህአዴግ ብቻ ነው የሚያስፈል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግባት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስፈል ደግሞ አይደለም።
የ27ቱን አመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 አመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የብርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር፣
ኢትዮጵያዊ እባባየ በለጥ በለየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው። እና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አሉባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም።
እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው።
የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል፣ እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዲሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ከኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ አንተ ጊዜ መጥቶልኛል ላግልል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዝብ ነው። መበደልና መገፋትን የሚያቀዝብ ስለሆነ አሁን ሌላ በመግፋት በዘላቂነት ጥቅም ይከበራሉ የሚያስብ ስላልሆነ እንደዚህ አይነት አሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሁ ይወጡ ስለሆነ የጊዜ ጉዳይ እንጂ ምን ተባጣባቸው አይቀርም። ኦዴፓን ካዴፓ ወይም ከደህዴን ወይም ከቲፒኤልኤፍ ወይም ከሌሎችም ፓርቲዎች በተለየ ነገር መንገድ አግኝሮና አጽፎ ማየት አይቻልም። እንደማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል። ግን በተናጠል አይመጣን አይደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ ሳይ ብቻ ከታየ ነው ማዝለቅ የምንችለውና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል ስህተት ወደፊት። ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጥ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይሄን ማድረግ ይችላሉ። ሁሉም የኦዴፓ አባላት ሙሉ በሙሉ ለውጡን ተቀብለው እየሰሩበት ነው ማለት አይቻልም። ይሄም አይቻለው አንተ ባነሳው ጥያቄ አግባብ ብቻ አይደለም። የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላደረጉትም ማለት ነው። በገለጽከው መንገድ ይገለጻል፣ ዴሊቨር ባለማድረግም ሊገለጽ ይችላልና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባው። በድምሩ ግን የበላይና የበታች የለም። በጣም አሳታፊ በውይይት ላይ ተመሰረተ፣ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመራን ያለ ነው። በዚህ አግባብ
ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና ጠቅላይ ሚኒስትር፣ ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ኃይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በእነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድነው መላሽውት እንደዚህ አይነት ጥርጣሬ ላላቸው ወገኖች?
ኦዴፓም ይሁኑ ሌሎች ፓርቲዎች ፕራይመሪሊ በፖለቲካ ትግል ውስጥ የሚያራምዱት ሐሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን፣ የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜን በሙሉ የቆየሁበት ድርጅት አላማ የኦሮሞ ህዝብ እኩልነት መከበር አለበት፣ ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ብሎም ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም ኦዲፒ። ይሄንን የሚያስቡ ሊቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞ ስም የሚንቀሳቀሱ ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞ ስም የሚታገሉ ድርጅቶች ታማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ ህዝብ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው። 10 20 እንዲኖር አይፈልግም። ምንም ድብብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍሎ በተራራቀ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንሲፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እምብዛም አላየሁም የኦሮሞ ድርጅቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለገ ነገር እምብዛም አላየሁም። ግን ቀና ሀሳብ ከሆነ ከኦዲፒ የሚሆን ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ ነው የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጅት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው? ሀሳቡ ትንሽ ይከብዳል። ምን ማለት እንደተፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረት እና መወያየት የሚችል በጣም ትልቅ ድርጅት ነው፣ ጃይንት ድርጅት ነው ኦዲፒ። እና የሀሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ የሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እነዛ ደፍሮ ይመጣና በጽሁፍም በንግግርም ሐሳብ የሚያወጣ ሰው ካለ ኢትዮጵያና ኢትዮጵያዊነት እስከተቀመ ድረስ እኩልነት ዴሞክራሲ ማስፈላይ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙ ነው።
ይህ የላይኛው የኦዴፓ አመራር ግንዛቤ ወይም አቋም ምን ያህል እስከታች ድረስ ይወረደ ነው? በላይኛው አመራርና በታችኞቹ አመራሮች መካከል ያለው ተግባቦት ምን ይመስላል?
በኦዲፒ ተጠረ ሳይሆን በአጠቃላይ በኢትዮጵያ ያለ ተቋማት ገለልተኛ ፕሮፌሽናል ሆነው ባለመስራታቸው የተሰናሰለ ሲስተም የለም። አንድ ነገር ከላይ ሲታሰብ ሲሰራ እስከታች አንድ አይነት ቋንቋ የሚናገርና የሚፈጽም ኃይል በየትኛውም የኢትዮጵያ ጫፍ ብዙ የለም። እንኳን ታች ባለው ደረጃ ይቀርና 10 ሚኒስትሪ ተኪዶ 10 ሚኒስትሮች በሆነ ጉዳይ ላይ በተነጋገር በሁሉም ጉዳይ አንድና ያው የሆነ ሐሳብ አይደመጥም። ገና ነው የምናበቡና አንድ ከአንድ ምንጭ ሐሳብ ከአንድ ምንጭ ኡነትን ቀርቶ መከፋፈል ላይ ብዙ ይቀርናል። ኦዲፒ ደግሞ በነጽጽር በጣም ትልቅ ፓርቲ ነው። ኢትዮጵያ ውስጥ ኦዲፒን የሚያክል ስፋት ያለው አባላት ያለው ፓርቲ የለም። ክልሉም በጣም ሰፊ ነው። ህዝቡም በጣም ቁጥሩ ከፍ ያለ ነው። በዚያው ልክ ጃይንት በመሆኑ በውስጡ ያዛቸው አባላት እንደ ቁጥሩ ብዛት ትንሽኖች ጉርጎር ነገር አለ። አንዳንድ ፓርቲዎች አዳዲስ ኃይል ብዙ አይቀበሉም። የነበረውን ኃይል ይዘው ይቆዩናቸው። እኛ ከለውጡ ጋር ተያይዞ ብዙ ቦታ ሰው ስለምናቀያየር አዳዲስ ሰዎች ይገባሉ። በደንብ የድርጊቱን አካሄድ አላማን ካለመማር ካለማወቅ አንዳንዴም የተደበቀ ፍላጎት ከመያዝ የግል ጥቅም ከመያዝ ወጣ ገባዎች ሊያጋጥሙ ይችላሉ። ግን የኦዲፒ ስፔሻል ኬዝ አይደለም። ይሄ ሁሉም ፓርቲ ጋር ቢታይ ሊፈጠር የሚችል ችግር ነው። ኦዲፒ ከዘፍ ከማለቱ ጋር ተያይዞ በዚያው ልክ ችግሩ ይሰፋ ይችል ይሆናል።
አድማጮች፣ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ የመጀመሪያቸው ከሆነው ከዚህ ሰፋ ካለ ቃለ ምልልሳቸው የመጀመሪያውን ክፍል ነው የተከታተላችሁት። ቃለ ምልልሱ አልተገባደደም። ሁለተኛው ክፍል ነገ ይቀጥላል። ቅምሻውን እናሰማችሁ።
በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ መብት አላቸው። ቢረብሹም ያያያዝ ስርዓት አለ። ያንን ፕሮፌሽናሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት አመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቅ አለ።
አድማጮች፣ ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ በነገው ምሽት የሚቀርበው ይበልጡን በህግ የበላይነትና ተያያዥ ርዕሰ ጉዳዮች ላይ ያተኩራል። እንድትከታተሉም ከወዲሁ ተጋብዛችኋል። ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ አሁን ተከታታይ ክፍሎቹ ሰሞኑንም ይቀርባሉ። ቃለ ምልልሱን ተከትሎም የተለያዩ የተቃዋሚ የፖለቲካ ድርጅቶችን መሪዎች ድምጽ ያካተቱ አስተያየቶች እስክንድር ያቀርብልናል። እናንተ አድማጮቻችንም ከወዲሁ በእነኚህ ገንቢ ውይይቶች በንቃት እንድትሳተፉ እንጋብዛለን። ገንቢ አስተያየቶቻችንና ትችቶቻችሁን በሚመቻችሁ መንገድ በስልክ በኢሜይል ይሁን በደብዳቤ በመላክ እንድትሳተፉ እንጋብዛለን፣ እናበረታታለን።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። አስተናጋጆቻችሁን ያዳነች ፍስሐዬና
አሉላ ከበደንን። አሁን ሁለተኛውን አጋማሽ ስርጭታችንን በቀጥታ ዘልቀናል። የኢትዮጵያ ምርጫ ቦርድ የዛሬ ዓመት ሊካሄድ ለታቀደው አገር አቀፍ ምርጫ ማካሄጃ ወደ 4 ቢሊዮን ብር የሚጠጋ በጀት ጥያቄ ለፓርላማው አቀረበ። ቦርዱ ይህንን ያህል በጀት ለመጠየቅ የተገደደው ተአማኒነት ያለው ምርጫ ለማስፈጸም በማሰቡ መሆኑን የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምጽ ገልጠዋል። የቦርዱ አሰራር ገለልተኛ፣ የምርጫው ሂደትና ምርጫውም ግልጽ ሊሆን የታቀደባቸው መንገዶችም ዝርዝረዋል። መለስካቸው አምሃ ዝርዝሩን ይዟል።
ምርጫ ቦርዱ ባሰራጨው ጽሑፍ ታማኝነት ያለው ተቋም ለመገንባት በአሁኑ ወቅት ሰፊ ስራ እያከናወነ እንደሆነ ያስረዳል። ከነዚህም ስራዎች ጋር ተያያዘው በሚቀጥለው አመት እንደሚከናወን የሚጠበቀው አገር አቀፍ ምርጫ እንደሆነ መግለጫው ያብራራል። ይህን አገር አቀፍ ምርጫ ለማካሄድ የኢትዮጵያ ምርጫ ቦርድ የ3.7 ቢሊዮን ብር በጀት እንዲፈቀድለት ለተወካዮች ምክር ቤት ጥያቄ አቅርቧል። ይህን ያህል ከፍተኛ በጀት ለምን መጠየቅ እንዳስፈለገ የቦርዱን ሊቀመንበር ወይዘሪት ብርቱካን ሚረክሳን ጠይቀናቸው ነበረ።
በጀቱን ከፍ ያደረገው አንደኛ የምርጫ አስፈጻሚዎች ምልመላ ከዚህ ቀደም የነበረውን እንዳለ ለመቀየር ወስነናል እና ለምንድን ነው ያ የምርጫ አስፈጻሚዎች በየምርጫ ጣቢያው መጥተው የሚያስፈጽሙ? አሁን በመጨረሻው ምርጫ እንኳን ወደ 250 ሺህ ሰው ነው የተሳተፈው ምርጫ ለማስፈጸም ማለት ነው እና እነዚህ ሰዎች የሚመጡት ቀጥታ ከመንግስት ስራ ላይ ነው ተመልምለው የሚመጡት። እንግዲህ አለመታደል ሆኖ የመንግስት መዋቅርና የፓርቲ መዋቅር አንድ ላይ ተዋህዶ የነበረበት ስርዓት ውስጥ እንደነበር ሁላችን እናውቃለን። ከዛ የተነሳ ይደረጉ የነበሩ ምርጫዎች ላይ ከፍተኛ የታማኝነት ጉድለት ነበረው ማለት ነው። ስለዚህ ያንን እንዳለ መቀየር እንዳለብን አምነን
ስለሆነም ይላል ወይዘሪት ብርቱካን፣ ቀደም ሲል ከመንግስት መስሪያ ቤቶች ለምርጫ አስፈጻሚነት ለሚደለደሉት ሰዎች የሚሰጠው አበልም ሆነ ድጎማ በእጅጉ አነስተኛ ነበረ። ቦርዱ አሁን ሊከተለው የወሰነው መንገድ ግን የተለየ ነው።
አሁን ግን እነዛን አስፈጻሚዎች በችሎታቸው በአካባቢያቸው ባለው የህዝብ ተቀባይነት ምርጫን በማስፈጸም ባላቸው ብቃት ከዚህ ውጪ ካለ የህብረተሰብ ክፍል በግልጽ ለመመልመል ፈልገናል። ስለዚህ ያን ምልመላ በመናደርግበት ጊዜ አሳታፊ መሆኑ ግልጽ በሆነው በተቀመጡ መስፈርቶች መፈጸሙ እንደተጠበቀ ሆኖ ምርጫን ለሚያስፈጽሙበት ጊዜ ራሳቸውን የሚያቆዩበት ለሆቴል የሚከፍሉ ሊሆን ይችላል እንዳስፈላጊነቱ። የአበል ክፍያው ነው በጣም መጠነኛ ነው፣ ግን ቁጥራቸው በጣም ሰፊ ስለሆነ በጀታችንን በከፍተኛ ሁኔታ ከፍ አድርጎታል እና ግን ይሄ አጠቃላይ የምርጫ ታማኝነትና ወይም ታማኝ አለመሆን ወይም ትክክለኛ እውነተኛ ምርጫ መሆንና አለመሆን በአጠቃላይ በዋናነት የሚወሰነው የምርጫ ጣቢያዎች ላይ ስለሆነ ያንን መለወጥ እጅግ አስፈላጊ በመሆኑ ከፍ ያለ ገንዘብም ቢሆን ለመጠየቅ ወስነናል።
በዚህ ሀገር ላይ እስከዛሬ ያካሄዱትን ምርጫዎች ታማኝነት ተቀባይነት የሚያሳጣው ትልቁ ነገር ገዢው መንግስት ወይም አስተዳዳሪው በስልጣን ላይ ያለው መንግስትና ይሄ ምርጫ ቦርድ በጥብቅ የተሳሰሩና እንደውም አንዱ እጅ እንደሆነ ስለሚታወቅና ስለሚገመትም ጭምር ነው። በዚያ ምክንያት ነው ተአማኝነት የሚያጣው ምርጫው ሁልጊዜም ቢሆን ብዙ ጊዜ። በአሁኑ ጊዜ ይህንን ወሳኝ የሆነ የአወቃቀር ጉዳይ በትክክል ህዝብ ይቀበለው የሚችል ነው ተብሎ የሚታይ ነገር አለ በአወቃቀሩ ረገድ?
አሁንም እኛ አይ እመኑን እኛ ልዩ ነን ማለት አይደለም የምንፈልገው። የምናደርጋቸው ነገሮች ለማንም የማያዳላ ለዚህ የማይል ህዝቡም በቀጥታ ውሳኔዎቻችንን አፈጻጸሞቻችንን በትክክል ማየት መረዳት የሚችልበት መረጃ ማግኘት የሚችልበት ሚዲያዎችም እንደዛ የሲቪል ማህበረሰብም እንደዛ እና ትክክለኛ ሚዛናዊ የሆነ አሰራር እንደምንተገብር ማንም ታዛቢ መጥቶ መረዳት የሚችልበት ሁኔታ እንፈጥራለን። ቅድም ያልኳቸው ማሻሻያዎችም አላማቸውም ግባቸውም ይሄ ነው እና በትክክለኛ የሚዛናዊነታችንን ለመረዳት ፈልጎ ለሚመለከት ለሚጠይቅ ወገን ሁላ ገለልተኝነታችን ግልጽ ሆኖ ይገኛል ብዬ ነው ማምና አሰራራችንም እንደዛ ሆኖ ነው የሚቀጥለው።
ለበጀቱ ከፍ ማለት ሌሎች ምክንያቶች እንዳሉም ወይዘሪት ብርቱካን ዘርዝረዋል። ከነዚህም መካከል የምርጫ ኮረጆዎችን በግልጽ በሚያሳዩ ሳጥኖች መቀየር፣ በአንድ የምርጫ ጣቢያ ሁለት ሳጥኖችን ማስቀመጥ፣ እያንዳንዱ ድምጽ የመስጫ ወረቀት የደህንነት መለያ ቁጥርና የተወዳዳሪ ምስልን የያዘ በሌላ አካል ሊዘጋጅ እንደማይችል ሆኖ መታተሙና የመሳሰሉት ታሳቢዎች ከስሌት እንደገቡ ሊቀመንበሯ አስረድተዋል። ከዚህ በጀት ውስጥ ቦርዱ ከተለያዩ ዓለም አቀፍ አጋር አገሮች ወደ 900 ሚሊዮን ብር ግምት ያለው እገዛ ለማሰባሰብ አቅዷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዝግጅቱ እናመሰግናለን። 28ኛው ዓመት የግንቦት 20 መታሰቢያ በትግራይ ክልል በአክሱም ከተማ በዛሬው ዕለት ተከብሮ መዋሉን ገልጾ የመቀለው ዘጋቢያችን ሙልጌታ አጽብሃ ከስፍራው ያደረሰን ዘገባ ነው ተከታዩ። በመድረኩ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ባሰሙት ንግግር የዘንድሮ ግንቦት 20 ሲታሰብ የኢትዮጵያ ብሔር ብሔረሰቦች በሙሉ በአንድ ሆነን ሀገሪቱን ከመፍረስ አደጋና ከግጭት አዙሪት ለማውጣት አብረን ልንታገል ይገባል ብለዋል። ለዝርዝሩ ወደ ሙልጌታ።
በትግራይ ክልል ባክሱም ከተማ በተከበረው በኢትዮጵያ የመንግስት ለውጥ የተካሄደበት ግንቦት 20 የከተማዋ ነዋሪዎች የአክሱም ዩኒቨርሲቲ ማህበረሰብ የክልሉ ከፍተኛ አመራሮች ተሳትፏል። የከተማዋ ምክትል ከንቲባ አቶ ኤልያስ ካህሳይ ከተማዋ በአሁን ጊዜ በለውጥ ጎዳና ላይ እንደምትገኝ ገልጿል። ይህም የድል ውጤት አካል ነው ብለዋል።
ሎሚ አብዛታሪ ፋብሪክን ጥንታዊትን ከተማ አክሱም በብርክ ክልል
በዛሬው ዕለት በዚች ጥንታዊትና ታሪካዊ ከተማ አክሱም በክልል ደረጃ የግንቦት 20 የድል በዓል ስናከብር ባለፉት 28 ዓመታት በድርጅታችን ህወሓት የተመዘገበ ውጤት በመያዝ በከተማችን ተጀምረው ያሉ የልማት ስራዎች ህዝባችንን ያሳተፈን በመሆናችን ውጤት እያስመዘገብን እንገኛለን ነው ያሉት። የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለግንቦት 20 የድል በዓል እንኳን አደረሳችሁ በማለት የጀመረው ንግግራቸው ገዢዎች ለጊዜው እንጂ ለሁልጊዜ በህዝብ ጫንቃ እንደማይቆዩ የሚያስተምር ሁልጊዜም ልንዘክረው የሚገባ በዓል ነው ብለዋል።
ዛለት ሁሉ ኢትዮጵያዊ በተፈላለ አግባብ በብ ከባቢው በብዝ መስለው
የችለት ሁሉም ኢትዮጵያውያን በተለያየ አግባብ በየአካባቢው በመሰለው አካሄድ ከደርጋ ተጋጥሞ ያሸነፈበት ቀን ነው። በተለይ የትግራይ ህዝብ የሰላጫፍ የደማዊው ውጊያ በመሆን ሁሉ ህዝባችን ተጫፍ እስከ ጫፍ የተሰለፈበት ለ17 አመታት መራራ የትጥቅ ትግል አካሄዶ እንደ ህዝብ ብዙ መስዋዕት ከፍሎ ኪሳራዎችንም ተሸክሟል። ግንቦት 20 1983 ዓ.ም ስርዓት ፈርሶ የኢትዮጵያ አዲስ ታሪክ ተመዝግቧል ነው ያሉት። ምክትል ርዕሰ መስተዳድሩ በዚህ ንግግራቸው በኢትዮጵያ አለ ስለሚሉት የፖለቲካ ችግር ማንስተዋል። በአሁን ጊዜ የኢትዮጵያ ህገ መንግስትና ፌደራላዊ ስርዓት ለማፍረስ የሚሰሩ አሉ ብለዋል። በብዙ አካባቢዎች ሰላምም የለም ዜጎች እየተፈናቀሉ ነው ብለዋል። የትግራይ ህዝብም ለሁሉም ነገር ዝግጁ እንዲሆን መልእክት አስተላልፏል።
በዛ ታሪካዊ ዕለት ኢስራ ጉምቦስ ታውት ብረታው አርሰናል ተማህርና ህዝቡን ከምቀደም
በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደቀድመው ለሁሉም ነገር ዝግጁ መሆን አለበት። እነዚያ አድሃሪያን ኃይሎች በትጥቅ ትግሉ የደረሰባቸውን ሽንፈት ለመበቀል ሳይቀር የሚያልሙ ስለሆኑ ለትግላችን ድል ምክንያት የሆኑት አቅሞቻችንና እሴቶቻችንን አሳድሰን አጠንክረን በመሄድ የሚታየው የፖለቲካ ሁኔታ እስከሚቀየር የትግራይ ህዝብ ሁለንተናዊ የመመከት ስራ በጽናት የተጀመረው የህዳሴ ጉዞ ለታስቀጥ ይገባል ብለዋል።
በክልሉ ዲሞክራሲ ለማስፈንና ማህበራዊ ፍትህን ለማረጋገጥ ትኩረት አድርገን እንሰራለን ብለዋል። የትግራይ ህዝብ ሁሉንም የኢትዮጵያ ህዝቦች የሚያከብር ከማንም ጋር መጣላት የማይፈልግ ነው ብለዋል። የህዝቦች ፍላጎትና ጥቅም አንድ ስለሆነ የትግራይ ህዝብም ከአማራ ህዝብ ጋር ይሁን ከሌላው ጋር የሚያዛምደው እንጂ የሚያጣላው አንድም ጉዳይ የለም ብለዋል። ምክትል ርዕሰ መስተዳድሩም ህዝብ ያናቆሩ ስልጣን ለመያዝና በስልጣን ለመቆየት የሚፈልጉ ኃይሎች ያሏቸውንም ልንታገላቸው ይገባል ብለዋል።
እለት ኢስራ ጉምቦት ተነከብር ሀገርና ኢትዮጵያ ለመቋረዝ የውልዕን ክሊል ቀለውላውን ምብትታን ከይታ አጥቶ
ግንቦት 20 ስናከብር ሀገራችን ኢትዮጵያ ወደማያባራ አዙሪት ቀውስና መበታተን እንዳትገባ ህገ መንግስታችንና ፌደራላዊ ስርዓታችን እንዲከበር ሁላችንም እንድንታገል የትግራይ ህዝብና መንግስት ጥሪውን ያቀርባል። በተለይ ደግሞ በቀጣይ አመት የሚካሄደውን ሀገር አቀፍ ምርጫ በጊዜውና በአግባቡ አለማካሄድ ማለት ህገ መንግስቱና የፌደራል ስርዓቱን እንዲፈርስ መፍቀድ በመሆኑ ሁለንተናዊ ጥረት ተደርጎ ምርጫ በህገ መንግስቱ መሰረት እንዲካሄድ ሁሉንም ያሳተፈ የተስተካከለ አፈጻጸም እንዲኖር ማድረግ ለሀገር ያለው አስተዋጽኦ ትልቅ በመሆኑ ሁሉም ሊታገልለት ይገባል ነው ያሉት።
ከኤርትራውያን ጋር በመሆን የከፈልነው መስዋዕትነት እናከብራለን በማለት የተናገሩት ዶክተር ደብረጽዮን ይህ በዓል የኤርትራውያንም ድል የሚዘከርበት ነውና እንኳን አደረሳችሁ ብለዋል። የተጀመረው የሰላም ሂደት የሁለቱንም ህዝቦች ጥቅም በሚያረጋግጥና በተሟላ ስርዓት እንዲሄድ ለማድረግ የበኩላችን አስተዋጽኦ እናበረክታለን በማለትም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። አድማጮች፣ የድሬዳዋን እሴቶች መመለስ ይላል ወደ ምስራቅ ኢትዮጵያ የሚያሸጋግረን ተከታዩ የአዲስ ቸኮል ዘገባ። ደግሞ ከ28 ዓመታት በፊት የመንግስት ለውጥ ሲደረግ የድሬዳዋ ነዋሪዎች አስቸጋሪውን ጊዜ በመደጋገፍ አሳልፈውት ነበር። ያ ማህበራዊ ትስስር ግን ከቅርብ ጊዜ ወዲህ ፈተና ላይ ወድቆ ቆይቷል ይለናል። በዚህም በሰፈርና በብሔር ተከታታይ ግጭቶች ተከስተዋል። በከተማው ውስጥም በተለያዩ ጊዜያት ከ15 በላይ ነዋሪዎች በእነኚህ ግጭቶች የተነሳ ህይወታቸውን አጥተዋል። ሌሎች በርካታ የከተማዋ ነዋሪዎች ደግሞ ከቀያቸው ተፈናቅለዋል። እነኚህን ግጭቶች ለማስቀረት በየቀበሌዎች የእርቅ መድረኮች እየተዘጋጁ ናቸው። የረመዳንን ጾም ምክንያት በማድረግም ጾምን በጋራ የመፍታትና የጸሎት ስነ ስርዓቶች በተለያዩ ብሔር ተወላጆች መካከል እየተካሄዱ መሆኑን ጠቅሶ በዚህ ምን ያህል ዘላቂ መፍትሄ ይገኛል? ነዋሪውን ወደ ቀድሞ ፍቅርና መተሳሰቡ ለመመለስስ ምን ቢደረግ ይሻላል የሚለውን ይዞ አዲስ ቸኮል ተከታዩን ይዞ ቀርቧል።
በወርሃ ግንቦት የዛሬ 28 ዓመት በተለይ ኮሎኔል መንግስቱ ኃይለማርያም ወደ ዝምባብዌ ከሄዱ ጀምሮ ድሬዳዋ ላይ የወታደራዊ መንግስት አልነበረም። አዲሱ ኢህአዴግም ከተማዋን ሙሉ በሙሉ አልተቆጣጠራትም ነበር። በዚህ ጊዜ ግን የዚያድ ባሪዋ ሶማሊያ መንግስት ባላንጣ የነበረችው ሀገራችን በርካታ ወታደሮቿ የኢትዮ ሶማሊያ ድንበር መጠበቃቸውን ትተው ከነጥጥቃቸው ድሬዳዋን አጥለቅልቀዋት ነበር። ቁጥራቸው ከ15000 እስከ 20000 ሊደርስ እንደሚችል የተለያዩ ነዋሪዎች ግምት ነው። እነኚህን ትጥቅ አልፈቱ የቀድሞ ሰራዊት አባላት የመመገብ የማልበስና ወደ ቤተሰቦቻቸው መሄድ የሚፈልጉ ሲነመሸኘት ኃላፊነት የወደቀው በከተማዋ ነዋሪዎች ላይ ነበር። በወቅቱ የከተማዋ ነዋሪ ስላደረጉት የደቻቱ አካባቢ ነዋሪው አቶ ገብሬ እንዲያስታውሳሉ።
ቁጥራቸው በጣም በርካታ ነው። ከተማው በሙሉ አጥለቀለቁት። ሁኔታቸው በጣም ያሳዝን ነበር። ሰውነታቸው ተጎሳቁሏል፣ ልብሳቸው መንጭቀዋል። በዚህ ምክንያት በተለይ እዚህ ከዚራና ደቻቱ አካባቢ በጣም በርካታ የሆነ ህዝብ ተሰባስቦ ምግብ በማሰባሰብ በጥቅሉ ህዝቡ ነበር የሚቀልባቸው።
ሁሉም የከተማው ነዋሪ ነው?
አብዛኛው የከተማው ነዋሪ ህዝብ ወሬ የሰማ ኢብን ያላያቸው ወሬ የሰማ ከአዲስ ከተማ አካባቢም ከለጋሃሪ አካባቢም ከአፈቴሳ አካባቢም ከተለያዩ አካባቢዎች አብዛኛዎቹ ያረፉበት እዚህ አካባቢ ስለነበረ እኛ በእድራችን አማካይነትም የተወሰነ አስተዋጽኦ በተለይ በሴቶች አማካይነት ተደራጅተው ምግብ እየሰሩ ምን ይላሉ ቡናም ልብስ ምናምን ያልነበራቸው ሰዎችንም ጭምር ልብስም ጭምር በመስጠት እስከመጨረሻ ድረስ አምደስ የሚልና ፈጣሪ የሚወደው ስራ ነበር በድሬዳዋ አካባቢ የተሰራው።
መንግስት በሌለበት ሁኔታ እርስ በርስ ከመደጋገፍና በፍቅር ከመኖር ባሻገር ለሌሎች ይተርፍ የነበረው ያንንም አስቸጋሪ ጊዜ ያለ ኮሽታ ያሳለፈው የድሬዳዋ ነዋሪ ግን ባለፉት ጥቂት አመታት በብሔርና ሃይማኖት ላይ ተመረከዙ ግጭቶች ሲያስተናግድ ነበር። በዚህም በከተማዋ ብቻ ከ15 በላይ ሰዎች ሞተዋል። ቁጥራቸው በውል ያልታወቁ ነዋሪዎች ከሰፈራቸው ተፈናቅለው ብሔራቸው ወደሚበዛበት ሰፈር እስከመሄድና በጋራ መጠለያ ማዕከል እስከመኖር ደርሰዋል። ቀድሞ ከለመዱት አንጻር ወደዚህ አይነት የርስ በርስ ጥቃት በመግባታቸው ግን ብዙዎች ያዝናሉ። የሶማሌ ብሔር ተወላጅ ኢብራሂም እንዲህ ይላል።
እኔ እንደዛ አይነት ነገር ታይ በጣም ይሰማኝ ነበር። ኤላይ ራሱ ከመጣ ደረጃ ነበር አመደልከው። ለምን ድሬዳዋ ከሁሉም ብሔር ተታየው ማጣትና ማቀየም ማፈልጋቸው ጓደኞችና ቤተሰቦች አሉ። እነሱ ሁላ በተከሰተው ነገር ዘመድ እያጣን ነው ያደግነው። በብሔር ሶማሌ ቢሆንም ድሬዳዋ ከሚኖሩ ብሔር በሙሉ ጓደኞችና ቤተሰብ አለኝ። ስለዚህ የብሔር ነገር ሲመጣ በቃ ህመም ነው። ሰሞኑን ነው እንዳውም ኤላይ ወደ ቀድሞ እንትን እየተመለሰ ያለው እንጂ በጣም እየተሰባኘው በዚህ ጉዳይ
በአሁኑ ሰዓት በሰፈርም በብሔርም የተጋጩትን ለማስታረቅ በየቀበሌዎች የእርቅ ፕሮግራሞች እየተዘጋጁ ናቸው። ከሳምንታት በፊት የአስተዳደሩ አመራሮችና ጀዋር መሐመድ የተገኙባቸው የእርቅ ፕሮግራሞች ነበሩ። ባለፈው ሳምንትም በመስቀለኛና ገንደ ተስፋ ነዋሪዎች መካከል የእርቅ መድረኮች ተዘጋጅተው ነበር። በትላንትናው ዕለትም እንዲሁ የ08 ቀበሌ በተለምዶ ለጋሃሬ የአፍጥር ፕሮግራም አዘጋጅቶ በፕሮግራሙ ከኦሮሞዎችና ሶማሌዎች ባሻገር ለክርስቲያኖችም ፍየል በማረድ የመቀራረብና የአብሮነት ምሽት ተካሂዶ ነበር። የአስተዳደሩ ከፍተኛ አመራሮችም ተሳታፊ ነበሩ። ወደ ቀደመ ፍቅር የመመለስ ፍላጎቱ በአብዛኛው ነዋሪ ዘንድ የሚታይና በየመድረኮች የሚንጸባረቅ ቢሆንም በዚህ አካሄድ ግን ምን ያህል ስኬታማ መሆን ይቻላል? ሌሎች መፍትሄዎች ሲኖሩ ይሆን ወይ ብለን የከተማዋ ነዋሪና የህግ ባለሙያውን አቶ ፋሚ ዳንኤልን አናግረን ነበር።
እንደዚህ የተጀመሩ የእርቅ ፕሮግራሞች በጣም ደስ የሚያሰኙ ናቸው። ግን ደግሞ የሚዲያ ፍጆታ ብቻ ሆኖ እንዳይቀር ስጋት አለ። አሁን እኔ በኢትዮጵያ የከተሞች ታሪክ ውስጥ ከአንድ ቀበሌ ወደ ሌላ ቀበሌ የተሰደደበት ዜጋ የተሰደደበት ቀበሌ ድሬዳዋ ከተማ ላይ ብቻ ነው ያለው እና ከቀበሌ ቀበሌ የተሰደዱ ሰዎች ወደ መኖሪያ ቀያቸው ሊመለሱ ይገባል። ያ ካልሆነ ግን ዘላቂነቱ አጠራጣሪ ያለ የተፈናቀሉ ዜጎች ሲመለሱ እርቁ ሙሉ ይሆናል የሚል በዋናነት እኔ አሁን ፖለቲካል ሰሪ ይችላል ድሬዳዋ ጉዳይ አስተዳደሩ በሚያሳዝ ሁኔታ ብሔርን ከብሔር እያጋጨ ለራሳቸው ፖለቲካ ትርፍ ሲባል የሚያስጠላ ስራ የሚሰሩ ስለዚህ እነዚህ ሰዎች ህግን የማስከበር ስራ ሊሰራ ይገባል። በህግም ሊጠየቁ ይገባል። ሁለተኛ ማህበረሰብ የሴቶቻችን አሉ የሚገለቡባት ትምህርት ቤቶች አሉ። በአካባቢያችን እድር ይኖራል። ወላጆች ልጆቻቸውን ደግሞ ቀድሞ የነበራቸውን ፍቅር ሊያስተምሩ ይገባል። አብረን የመኖር መልካም የሆነው ሴታት እንዴት ነበረ የሚለውን የነበረውን በጎ በጎ ሊጎሉ ይገባል። በኢኮኖሚያዊ ላይ ደግሞ ስመት ሆነ የስራ አጥነት ችግር ድሬዳዋ ከተማ ላይ አለ። ከአገር ከፍ አንደኛ ነች በስራ አጥነት። አስተዳደሩ ኦፊሻል ወቅም የፌደራል መንግስት ጋር በመሆን ሊከረፍ የሚችልበት እንትን መስመር ከተዘረጋ ወጣት ስራ አጥቶ ለግጭት ጊዜ ነው። እነዛ እንትኖች ላይ ከተሰሩ ማህበራዊ ሽፍቶቻችን ይመለሳሉ ይልመጣለኝ።
አዲሱ የከተማ ከንቲባ አቶ ማህዲ ግሬ በተለያዩ መድረኮች የከተማዋን ሴቶች ስለመመለስ ይናገራሉ። አብዛኛው ነዋሪም የድሬዳዋ ሴቶች የሆኑት እንግዳ ተቀባይነት፣ አብሮነት፣ መተሳሰብና ግልጽነት ተመልሰውለት ማየት ይፈልጋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። አድማጮች አሁን ውይይት
የዩናይትድ ስቴትስ የኢትዮጵያውያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዘኛው አህጽሮቱ ሲድ አመታዊ ልዩ ዕውቅናና የሽልማት ስነ ስርዓት ከትላንት በስቲያ እሁድ ምሽት ተካሂዷል። በብዙ መቶዎች የተቆጠሩ ከዋሽንግተን ዲሲና አካባቢው ከተለያዩ የዩናይትድ ስቴትስ ግዛቶችና ከአዲስ አበባ የሚመጡ እንግዶች ታዳሚዎች በተገኙበት በ27ኛው አመት ልዩ የሽልማት ስነ ስርዓት በላቀ ስራቸው የተመረጡ 9 ኢትዮጵያውያትና ትውልደ ኢትዮጵያ አሜሪካውያት ለውቅናና ለክብር በቅተዋል። ስነ ስርዓቱን የተከታተለው አላ ከበደ ከተሸላሚዎቹ 3ቱን ወዲህ ወደ ስቱዲዮ ጋብዞ አወያይቷል። ቀጥሎ ይቀርባል።
ከኢትዮጵያ ድረስ የመጣችሁበት 9 ናችሁ። ከሌሎች መሰሎቻችሁ ጋር የተጋራችሁት ሽልማት ምሽት በትላንትና ሁለት ተከናውኗል። ትልቅ ክብርና ሽልማት ነው። እስኪ ከስሜቱ እንነሳ። የትነበርሽ ካንቺን ጀምር።
ያው እንግዲህ አትላንት 9 ነበር፣ ዓለም 9 ነው ነበር የሚባለው አይደል? ስለዚህ ዓለም 9 ሆኖ ነበር ትላንትና። በጣም የሚያስደስት ነው። ካፕቴን ሀምሳለን ጨምሮ ጁሊያን መህቱ፣ ሲስተር ልደት፣ ሌሎችም ሄለን፣ ክብርት መዓዛ እንዲሁ 9 ነበር። እንግዲህ ዓለም 9 ሆና ነበር ብዬ ነው ማስበው። አብረውን ነው ያመሹት። ከዛ በላይ ደግሞ ወጣቶቹን 6ቱን 5ቱ ሴቶችና አንዱ ብርቅዬ ወንድ ገብርኤልን ጨምሮ ወጣቶቹ እነዚህ የነገ ተስፋዎቻችን ጭምር የታዩበት ነበርና ለኛ ዓለም 9 ለነሱ ደግሞ ዓለም 6 ሆኖ በጣም ጥሩ ሆነን ነው ያመሸነው። በጣም ትልቅ ምሽት ነበር።
የደስታ ምሽት ነበር። አይግባባል ፕሮፌሰር ያለም ፀሐይ?
አዎ በጣም ደስ የሚል ነው። ዋናው ደስ ያለኝ ነው የወጣቶቹ አብዛኞቹ እዚሁ ተወልደው ያደጉ ናቸው። በጣም ያስገረመኝ የሰሩ ስራ ነው። በዚህ ድሚያ በ17 አመት ምናልባት 18 የሆናቸው እንደሆን ጊዜው የ24 ሰዓት እንዴት በቃቸው? ትምህርት ቤት ሄደው የተለያየ ሙያ የተለያየ የማህበረሰብ አገልግሎት መስጠታቸው እና እነኚህ ልጆች ጋር እኔዛ እኔ እንግዲህ በእድሜም እና በአጠቃላይ በነበረን ጊዜ የሰራሁት ምንም አያስገርምም ይሆናል እንደዛ ብዬ ነው የማስበው። የእነሱ ግን በጣም ነው ያስገረመኝ የተደሰትኩት እነሱን በማግኘቴ እና በተጨማሪም ደግሞ ሌሎቹንም በተለያየ ሙያ ተሰልፈው ውጤታማ ሆነው እንደዚህ አይነት ኢትዮጵያውያኖች ያዘጋጁት ኢትዮጵያዊ ማህበር ያዘጋጀው ፕሮግራም ላይ አንድ መድረክ ላይ መገናኘታችን በጣም አስደስቶኛል። ማቃቸው ሰዎች 2 ነበሩ፣ ማዛንና ወጣቷን ጓደኛዬን የት ነበርሽን። ሌሎቹን በስም ነው እንጂ አግኝቻቸው ማላቀና በጣም ነው የተደሰትኩት።
ከእድሜያቸው በላይ ይሰሩ ይመስላል። ኮሎኔል ተራተተል
እኔም ለቆንቶ ከሆነ በጣም ደስ የሚል ምሽትና በጣም ደስ የሚል ፕሮግራም ነበር ያሳለፍነው። ይሄን ክብር ደግሞ እንግዲህ እህቶቼ ጋር በማግኘቴ በጣም ደስ ብሎኛል። ይሄን እንግዲህ ከዚህ በፊት ለሰራችሁት ስራ እናመሰግናለን። አሁን ደግሞ ያላችሁበትን በርቱ ለማለት ነውና ስለሆነ ይሄ መሰጠቱ ላለፈው ለሰራንበት ስራ ሌሎች ተተኪዎች ሞራል የሚያገኙበት የምነሳሱበት እዚህ ቦታ እንደርሳለን የሚሉበት ነው። ሌላ ደግሞ አሁን እኛ ላለንበት ስራ ሁላችንም እንግዲህ እንደምታወቀው በተለያየ ስራ ላይ ነው ያለነውና ሀገራችን ኢትዮጵያ ለማገዝ ሁላችንም የግላችን ጥረት እያደረግን ነው ከመመለከተው አካል ጋር። ስለሆነም እንግዲህ ይሄ ትልቅ ሸክም ነው፣ እንደገና ሌላ ሸክም ተሸክመናል። ምክንያቱም ይሄ ስጦታ ወይ ደግሞ ይሄ ክብር ሽልማቱ አስቀምጦ ይሄን ተቀብሎ አስቀምጦ ሳይሆን የያዛችሁት ስራ በደንብ ስሩ፣ እንደገና በርቱ፣ ተበራቱ፣ የበለጠ ተነሳሱ ለማለት ነውና በአጠቃላይ ደስ ይላል። ስጦታ ተቀብለናል፣ እኛም በክብር ተቀብለናል። በክብር ስለተጠራ ነው።
መልካም ካላፊነት ጋር ይመጣል፣ ምናልባትም የሚቀጥለው ሀሳብ ጋር ይገናኛል። የትነበርሽ አሁንም ወደ አንቺ ልመለስ። የትላንትናው ምሽት የሴቶች ምሽት ብቻ ሳይሆን ቀደም ብሎ ኮሎኔል ደራርቱ እንዳነሳችው ከኢትዮጵያ ጉዳይ ጋርም የተገናኘ ይመስላል። በመድረኩ ተደጋግሞ ይነሳ ነበር የሴቶች አመት ይሆነም ይመስላል። ሴቶች መሆናችሁ ብቻ ሳይሆን ተስፋ ከተጣለበት ስራ ጋርም ይያዛል። እስኪ እርስ በርሳችሁ እንድትነጋገሩና አድርግ ምን ልዩ ያደርጋዋል? በኢትዮጵያ ያለውንም እንቅስቃሴ ጀምሮ በኃላፊነትም ተሰሯቸው ስራዎች አሉ።
ማለት እንግዲህ ስለ ኢትዮጵያ እንኳን ሲወራ በሴት ጾታ ነው አይደል የሚወራው? ሀገሬ ዲናሶና ስለዚህ ከሆነ ስለ ኢትዮጵያ ታወራለህ። እኛ ቅድሚያ የምንሰጠው ሌላ ነገር የለንምና በጣም ትልቅ ነገር ነው ብዙ ሴቶች መሆናችን። ምናልባት ግን እንዲህ አይነት ፕሮግራሞች ምድር የሚሆኑት ያንድ ጊዜ ብቻ መርሃ ግብር ይሆኑና ሌላ ጊዜ ወንዶች ብቻ ይሆናሉ ይመለሳሉ። ምናልባት ግን ከትላንቱ ትልቅ መድረክ እንደ ቀሪ ቅርስ እንወስደዋለን ብዬ የማስበው ወይም እንደ አቋም ሆኖ ይቀጥላል ብዬ የማስበው እቺ ዓለም የወንዶችና የሴቶች ናት። ወንዶችና ሴቶች እኩል እኩል ሊጋሯት ስለሚገባ ምናልባት የማህበረ ግዩራን ማህበሩ ራሱ ከዚህ በኋላ እንደ አቋም 50% ሴቶችን የማይወክል እነሱን የማያከብር ክብረ በዓል አላደርግም ብሎ ወደፊት የሚሄድበት ይሆናል ብዬ ነው ማስበው። የኛ አንድ ጊዜ ብቻ መታየቱ ለአሁኑ ደስ ይላል፣ ግን እኔ ለወደፊት ሴቶችን ብቻ ለብቻቸው እንደዚህ ያረጉ መሄዱ አንደኛ በጣም ብዙ ሰውንም ስጋት ውስጥ ይጥላል፣ ወንዶችን ስጋት ውስጥ ይጥላል። ስለዚህ እኔ ማስበው የትላንቱ እንደመነሻ ጥሩ ነው፣ ግን እንደመንገድ ዓለም ሁለታችንንም ትፈልጋለች። ሴቶች ደግሞ ሲባል ለኛ ብቻ የተወሰነ ነው እዚህ ጋር የቀረነው ብቻ ነው ያልቀረቡ አሉ። አርብቶ አደር ሴቶች አሉ፣ ነጋዴ ሴቶች አሉ፣ በመቀነታቸው ቋጥረው የሚያተርፉ እነሱ ሁሉ የሚወክል ገጽታ ስለ ህይወት ሲነሳ ስለ ስብዕና ሲነሳ ስለ ሴት ልጅ ላይ ይነሳ አይችልምና ስለ ስፖርት ካወሩ ሴት ስፖርተኞችን፣ ስለ ትምህርት ስለ ሊቃን ካወሩ እንደ ፕሮፌሰር አለም ጸሐይ አይነት ሴት ሊቃንን ይዘው መሄድ እንዲችሉ እንዳቋም ሴቶች የሌሉበት የወንዶች ዓለም ወንዶች የሌሉበት ሴቶች ዓለም ማየት አንፈልግም የሚል አቋም ይዞ የሚራመድበት ይመስለኛል።
መልካም ማሳያ ይሆናል ነው። ፕሮፌሰር ያለም ጸሐይ ሌሎችን ስለማነቃቃት እናንተ አሁን የተከበራችሁበት ሌሎችንም እንዲያነቃቃ ታዳጊውን ትውልድ ባራያነት እንድትታዩ ነውና ከዛ አንጻርስ?
አዎ እኔ በጣም ልቤ ውስጥ ያለው ወይም ከልቤ ሁልጊዜ የምከተለው ነገር እንድነው ሌሎችን መምህርም ስለሆንኩም ሊሆናል ወጣቶች ጋር ነው ህይወቴ በሙሉ። ለዚህም አንዳንድ ጓደኞቼ እንዴ ሲያዩኝ አልተቀየርሽም ይላሉ። የወጣቱ ኤነርጂ ወደ እኔ እየመጣም ይሆናል እና ማበረታታቱ በጣም አስፈልጊ ነው። ምክንያቱም ችሎታ ያላቸው ፍርሃት አለ፣ የመውደቅ ፍርሃት አለ። አንድ ነገር ብጀምረው ወድቃለሁ። መውደቅ ደግሞ አንደኛ በቤተሰብ በኩል ተቀባይነት አይኖርም። እንግዲህ እኔ ብዙ ጊዜ ከተማሪዎች ጋር ስለሆነ ማሳልፈው በመረመርም ወደ ገጠር ሄጄ ገጠር ሴቶች ወጣቶች ስለማገኝ አንድ ጊዜ ስለወደቅኩት ምሳሌ አሰረዳቸዋለሁ እንዲበረታቱ እና ያን ምሰጣቸው ምሳሌ እዚህም ልድገመውና እኔ እላቸዋለሁ በየጊዜው ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ በእድሜም ከነበሩ ትንሽ አነስል ነበረ ኦበስ ተብዬ ዩኒቨርሲቲ ገባሁ እላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንም በቃ ሁሉ ነገር የሚያቅተኛ አይመስለኝም ነበር። ከዛ የመጀመሪያው ሴሚስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም ሁሉ ነገር ማቀውና ጎበዝ ሆኜ ነበር ራሴን ገመትኩት። ከዛ ደነገጥኩ፣ ለካ ትክክል መንገድ አልነበረም ያስኩት። ስለዚህ ለወድቅ ብዬ ከዛ ራሴን አበረታትቼ በደንብ ሰርቼ ነው እዚህ ደረጃ ያደረስኩት።
አድማጮቹ ውይይቱ ተጀመረ እንጂ አላበቃም፣ ሰዓታችን በማለቁ ግን ማሳደር ይኖርብን ነው። በነገው ምሽት ከሶስት ሰዓት ላይ እንመለሳለን። አሁን የትግኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።